ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 2014 ዓ.ም ዝግጅታችን ጀመረ። ህወሓት በተቆጣጠራቸው የሰሜን ወሎና የጎንደር አካባቢዎች ሆን ብሎ የህዝቡን ኢኮኖሚ መሰረቶች ማውደሙን የኢትዮጵያ መንግስት አስታወቀ። በአፋር ክልል ለሰላማዊ ሰዎች በታጣቂዎች መገደላቸውን የክልሉ ሚሊሻ ጽፈት ቤት ገለጸ። እነዚህንና ሌሎች በዛ ያሉ ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንደምጣለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። በአረንጓዴ ልማት ለጎረቤት አገራት ሊሰጥ ከታቀደው 1 ቢሊዮን ችግኝ መካከል 40 ሺህ ችግኝ ለጅቡቲ መሰጠቱን የድሬዳዋ አስተዳደር ገለጸ። ለጅቡቲ አስቀድሞ የተዘጋጀው 200 ሺህ ችግኝ ቢሆንም ያን ያህል ችግኝ ለመትከል የተዘጋጀ ቦታ ስለሌለ 40 ሺህ ብቻ መላኩን የድሬዳዋ አስተዳደር አስታውቋል። አስተዳደሩ ከጅቡቲ ጋር በትምህርትና ሌሎችም ማህበራዊና ኢኮኖሚያዊ ጉዳዮች ጠንካራ ትስስር እንዳለው አመልክቷል። አዲስ ቸኮል ተጨማሪ አለው።
በድሬዳዋ አስተዳደር የደን ልማትና እንክብካቤ ዳይሬክተር አቶ ማስረሻ ይመር እንደገለጹት በአገር አቀፍ ደረጃ ከተዘጋጀው 6 ቢሊዮን ችግኞች 1 ቢሊዮኑ ለጎረቤት ሀገራት ሊሰጡ የታቀዱ ናቸው ብለዋል። የድሬዳዋ አስተዳደርም ይህንን ለማስፈጸም 40 ሺህ ችግኞችን ለጅቡቲ ሰጥቷል ብለዋል።
ተቀላይ ይሄ ወደ ጎረቤት ሀገር እንዲሄድ የሚባለው የክቡር ጠቅላይ ሚኒስትራችን ተነሳሽነት ነው። ኢትዮጵያ ብቻ አረንጓዴ ሽፋን እየሰራች ሌሎቹ ካልሰሩ እንትን አይሆንም የሚል ስትራቴጂ ነበር። በዛ መሰረት ለጎረቤት ሀገሮች በዚህ አመት 1 ቢሊዮን 6 ቢሊዮን ችግኝ ነው እንደ ሀገር ዘንድሮ የተፈለገው። 1 ቢሊዮኑ ለጎረቤት ሀገሮች እንዲሄድ ውሳኔ ተላለፈ። አሁንም ቢሆን በመጀመሪያ ደረጃ ይሄ መጀመሪያው ነው 40 ሺህ። ነገም እንደገና የተወሰነ ነገር ላኩልን ካሉ ከዛ በላይ የሚሆን ችግኝ ያለን እዚህም አለን ሊያጎሰም አለን።
በስፍራው ተገኝቶ መግለጫ የሰጡት የድሬዳዋ አስተዳደር ከንቲባ አቶ ከድር ጀዋር ከችግኙ ባሻገር ድሬዳዋና ጅቡቲ በበርካታ ኢኮኖሚያዊና ማህበራዊ መስኮች የተሳሰሩ መሆናቸውን ትኩረት ሰጥተውታል።
ይሄ የምናደርገው ሁለቱን ቀጠና ማስተሳሰር ነው፣ የአጎራባችነትን የማስቀጠል። ሁለተኛ ደግሞ ጅቡቲና ድሬዳዋ ምንም የምንለይበት ነገር የለም። የጅቡቲያኖች እዚህ ቤት አላቸው፣ መኖሪያ አላቸው። ድሬዳዋም ወደዛም ስላላቸው ቀጠናዊ የምስራቅ አፍሪካን ቀጠና ትስስር ለማድረግ የበልማት የማስተሳሰር የሁለቱ የንግድ ቀጠና ተስስር ብቻ ሳይሆን በልማትም ደግሞ አብረን መቀጠል ትልቁ ፋይዳም ስላለው ነውና
ጅቡቲ የንጹህ መጠጥ ውሃ ፍላጎቷን በከፊል የምታሟላው ከድሬዳዋ ሲሆን የአትክልት ውጤቶች የሚቀርቡት ከድሬዳዋ ነው። ከግማሽ በላይ ጅቡቲ ነዋሪዎችን የሚሸፍኑት የኢሳ ሶማሌዎች የጎሳ መሪ ወይም ኦጋዝ መቀመጫው ድሬዳዋ ነው። የተሻለ ኑሮ የሚፈልጉ የድሬዳዋ ነዋሪዎች ቀዳሚ መሸሻም ጅቡቲ ነች። በርካታ የጅቡቲ ዜጎችም የሙቀት ወራቶችን የሚያሳልፉት በአንጻራዊነት ቀዝቀዝ በምትለው ድሬዳዋ ነው። አሁን በአረንጓዴ ልማት መርሃ ግብሩ ለጅቡቲ የሚቀርበውን ችግኝ ከድሬዳዋ እንዲሰጥ መወሰኑ የዚህ ዘርፈ ብዙ ግንኙነት ማጠናከሪያ ነው ይላሉ ከንቲባ ከድር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከፍተኛው የተባበሩት መንግስታት ፍርድ ቤት ሶማሊያና ኬንያን በብርቱ በሚያወዛግባቸው የባህር ወሰን ድንበር ላይ ዛሬ የመጨረሻውን ፍርድ ይሰጣል ተብሎ እንደሚጠበቅ አሶሺየትድ ፕሬስ ዘግቧል። በናይጄሪያ ሰሜናዊ ምዕራብ ማንነታቸው ያልታወቁ ታጣቂዎች በአንድ የካቶሊክ ማሰልጠኛ ትምህርት ቤት ላይ ባደረሱት ድንገተኛ ወረራ 3 ለቅስና የታጩ ተማሪዎች ማገታቸውን የአገሪቱ ትምህርት ቤትና ፖሊሶች አስታውቀዋል። ታጣቂዎቹ ትናንት ሰኞ ተማሪዎቹ ይመገቡበት ወደ ነበረው ምግብ ቤት በመግባት ተኩስ ከከፈቱ በኋላ ከወሰዷቸው 5 ተማሪዎች መካከል 3ቱን ይዘው መሄዳቸው ተገልጿል። በሌላ ዜናም እዚያው ናይጄሪያ ውስጥ የክርስቲያን ማህበረሰብ አባላት ከሚኖሩበት አካባቢ በጂሃዲስቶች ታግተው የነበሩ 6 ሴቶችና 9 ህጻናት አምልጠው መውጣታቸውን አሶሺየትድ ፕሬስ ዘግቧል። ለበርካታ ወራት ታግተው የነበሩት ህጻናትና ሴቶች የታገቱበት መንገድ እንዴት እንደሆነ እስካሁን ዝርዝሩ አልተገለጸም። ዩናይትድ ስቴትስ ለሁለተኛ ጊዜ ለናይጄሪያ የ3,577,860 የፋይዘር የክትባት መድኃኒቶች በኮቫክስ በኩል እየላከች መሆኑን አስታወቀች። ዋይት ሃውስ ዛሬ በተለይ ለአሜሪካ ድምጽ በሰጠው መግለጫ ይህ በሐምሌ ወር በመጀመሪያ ላይ ከተላከው የ4 ሚሊዮን የሞደርና ክትባቶች በተጨማሪ መሆኑን አመልክቷል። ፕሬዝደንት ባይደን ለአገሪቱ ሕዝብ ደህንነት ፍቱን የሆነውን የክትባት መድኃኒት ስንልክ ኩራት ይሰማናል ማለታቸውንም መግለጫው ጠቅሷል። ይህን ክትባት ከመስጠት ጋር ምንም የተያያዘ ነገር የለም። ይህን የምናደርገው በአንድ ምክንያት ብቻ ነው። እሱም ሕይወትን ለማዳን ነው ብሏል የዋይት ሃውስ መግለጫ። ዓለም አቀፉ የክትባት ስርጭት ለሚካሄድበት ኮቫክስ ዩናይትድ ስቴትስ የ2 ቢሊዮን ዶላር ተጨማሪ እርዳታ መስጠቷንና የ1 ቢሊዮን ዶላር የፋይዘር መድኃኒት በመግዛት ዝቅተኛና መካከለኛ ገቢ ላላቸው አገሮች መላኳንም የዋይት ሃውስ መግለጫ ጠቅሷል። የዓለም ባንክ ትናንት ሰኞ ባወጣው መግለጫ ዝቅተኛ ገቢ ያላቸው አገሮች ያለባቸው የብድር ዕዳ ጫና በ12% ጨምሯል። እንደ አውሮፓ አቆጣጠር በ2020 በኮቪድ-19 ወረርሽኝ ወቅት በደረሰው ቀውስ የዕዳቸው መጠንም ለመጀመሪያ ጊዜ ወደ 860 ቢሊዮን ከፍ ማለቱን ተመዝግቧል። በመሆኑም ዕዳቸውን መቀነስ የሚያስችል አስቸኳይ ጥረት መደረግ አለበት ሲል አስጠንቅቋል። የዓለም ባንክ ዳይሬክተር ዴቪድ ሜፕላስ የባንኩን የ2022 ዓለም አቀፍ የብድር ስታቲስቲክስ ሪፖርት አስመልክቶ ለጋዜጠኞች እንደተናገሩት በዝቅተኛና መካከለኛ ገቢ ባላቸው አገሮች ላይ ያለው የዕዳ ጫና በከፍተኛ ሁኔታ እየጨመረ ነው። እነዚህን የዕዳ ጫናዎች ለማቃለልም የተቀናጀ ጥረት መደረግ እንዳለበት አሳስበዋል። G20 እና የፓሪስ ክለብ አበዳሪ ተቋማት ከፍተኛ የብድር ጫና ያለባቸውን አገሮች ዕዳ ማቃለል የሚቻልበትን የውዝፍ ብድር ዕዳ ክለሳ እና የቅነሳ ማዕቀፍ አስመልክቶ ባለፈው አመት ላወጡት መስፈርት እስካሁን ማመልከቻ ያስገቡ አገሮች ኢትዮጵያ፣ ቻድ እና ዛምቢያ ብቻ መሆናቸው ተመልክቷል። የሰብአዊና የኢኮኖሚ ቀውስ ውስጥ የምትገኘው አፍጋኒስታንን አስመልክቶ የG20 የበለጸጉ አገራት መሪዎች ዛሬ ማክሰኞ በደረገጽ ይወያያሉ። መሪዎቹ ታሊባን አፍጋኒስታንን ከተቆጣጠረ በኋላ በአገሪቱ ስላለው የደህንነት ሁኔታና ስለሚያስፈልገው እርዳታም እንደሚመክሩ ተገልጿል። ስብሰባውን ያዘጋጁት የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊ ሲሆኑ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ፣ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን፣ የህንድ ጠቅላይ ሚኒስትር ናሪንድራ ሞዲ እንዲሁም ከአውሮፓ የG20 አባላት አገሮች በስብሰባው ላይ ይሳተፋሉ ተብሏል። እጭ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን ወደ ዩናይትድ ስቴትስ ምድር ተወንጭፈው ማረፍ የሚችሉ ኃይለኞቹን የሚሳኤል ስሪቶች ኤግዚቢሽን በትናንትናው ዕለት መጎብኘታቸውን የአገሪቱ መንግስት መገናኛ ብዙሃን አስታውቀዋል። የመሳሪያዎቹን ትርኢት በጎበኙበት ወቅት ኪም ባሰሙት ንግግር የሚገነቡት ወታደራዊ መሳሪያዎች በደቡብ ኮሪያ ህዝብ ላይ የተቃጡ አለመሆኑን ገልጸው በሁለቱ የኮሪያ ህዝቦች መካከል የሚቀሰቀስ ሌላ ጦርነት መኖር የለበትም ብለዋል። ይሁን እንጂ ዩናይትድ ስቴትስ በተከታታይ ለመንግስታችን ጥላቻ የሌላት መሆኑን ብትገልጽም ጥላቻ የሌላት አለመሆኗን የሚያስረዳ ምንም ተግባር አላየንም ሲሉ ተናግረዋል። ዩናይትድ ስቴትስ በአካባቢው ውጥረት መፍጠሩን የቀጠለች ሲሆን በስህተት ላይ የተመሰረቱ ውሳኔዎችና ድርጊቶችን ትፈጽማለች ሲሉም ወቅሰዋል። በመሆኑም የመንግስታቸው ዓላማ የዩናይትድ ስቴትስን ተከታታይ የጠብ አጫሪነት ለመመከት የማይበገር ወታደራዊ ኃይል መገንባት መሆኑን ገልጸዋል። ዩናይትድ ስቴትስ በቅርቡ ባወጣችው መግለጫ በየትኛውም ቦታና ሰዓት ያለምንም ቅድመ ሁኔታ ለመነጋገር ፈቃደኛ መሆኗን አስታውቃለች። ሰሜን ኮሪያ አልተቀበለችውም። የኮቪድ-19 ወረርሽኝ በይበልጥ አደገኛ በሆነ መንገድ እንዳይባባስ ለመከላከል ይቻል ዘንድ እስከ መጪው የአውሮፓ አቆጣጠር 2022 አጋማሽ ከዓለም ሕዝብ 70% ሙሉ በሙሉ እንዲከተብ ጥሪ ተደረገ። ጥሪውን ያቀረቡት የዓለም የጤና ድርጅት የጤና ጠበብት ናቸው። ክትባትን በተመለከቱ ፖሊሲዎች ዙሪያ ለዓለም ጤና ድርጅት ምክረ ሐሳብ የሚያቀርበው 15 አባላት ያሉት አማካሪ ቡድን በድርጅት መርሃ ግብር ላይ ለ4 ቀናት ያካሄደውን ውይይት አጠናቋል። ሊሳ ሽላይን ለቪኦኤ ከጄኔቭ ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
የኮቪድ-19 መከላከያ ክትባቱን ለማዳረስ በተያዘው ሩጫ ወደ ኋላ ለቀሩ የዓለም አካባቢዎች ክትባቱን ማቅረብ በአጣዳፊነት ሊከናወን የሚገባው መሆኑን የWHO የክትባቶችና የመድኃኒቶች ክፍል ዳይሬክተሯ ካትሪን ኦብራይን አሳስበዋል። ያ ካልሆነ ግን አሉ።
Unless we do that, we will continue to have transmission. And transmission will lead to more variants.
ይህን ያላደረግን እንደሆነ ቫይረሱ መዛመቱን ይቀጥላል። መዛመቱ ሲቀጥል ደግሞ የሚፈጠሩት ልውጥ ዝርያዎች እየተበራከቱ ይሄዳሉ። ልውጥ ዝርያዎች መብዛታቸው የሚያመጣው ችግር በተፈጥሮ መከላከያ የማይበገሩም ሊሆን ይችላሉ። ያ ከሆነ ደግሞ እስካሁን ያስመዘገብናቸውን አብዛኞቹን ክንዋኔዎች ይቀለብሱብናል።
የተፈጥሮ የበሽታ መከላከያ አቅማቸው በመጠኑም ይሁን በከባድ ሁኔታ የተዳከመ የሆኑ ሰዎች ተጨማሪ ክትባት ማለትም በአንድ ጊዜ የሚሰጡትን ክትባቶች የወሰዱት በድጋሚ በሁለት ጊዜ የሚሰጡትን የተከተቡት ደግሞ ሶስተኛውን ሊወስዱ እንደሚገባ አዋቂዎቹ ምክረ ሐሳብ አቅርበዋል። በሁለት ጊዜ የሚሰጡትን ክትባቶች የተከተቡት ሶስተኛውን ክትባታቸውን ሁለተኛውን ከወሰዱበት ጊዜ ከአንድ እስከ 3 ወር ባለው ጊዜ ውስጥ መውሰድ እንዳለባቸው ነው የተቆሙት። እነዚህ በተጨማሪነት የሚሰጡት ክትባቶች ታዲያ ማጠናከሪያ ወይም ቡስተር ከሚባሉት የተለዩ መሆናቸውን የዓለም የጤና ድርጅት አማካሪ አዋቂዎቹ ሳያስረዱ አላለፉም። ማጠናከሪያው ክትባት አሁን ዓለም አቀፉ ወረርሽኝ ባለበት ደረጃ አስፈላጊ እንዳልሆነ ነው የገለጹት። ይልቁን አሁን ይበልጡን የሚበጀው የተከተቡትን ሰዎች ለሶስተኛ ጊዜ ከመክተብ በፊት ፈጽሞ ያልተከተቡትን ለመክተብ ቅድሚያ መስጠት መሆኑንም አስገንዝበዋል። ማጠናከሪያ ክትባቶችን በሚመለከት በመጪው የአውሮፓውያን ህዳር 11 ቀን በሚያደርጉት ቀጣይ ስብሰባቸው እንደሚወያዩበትም ገልጸዋል።
ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር
ደረጀ ደስታን ለዓለም ዜናዎች እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ጥቅምት 2 የማክሰኞ ምሽት የ2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ እንገኛለን። በተጨማሪም በአትቪው አምሃሪክ የፌስቡክ ገጻችን ስርጭታችን በቀጥታ እየተላለፈ ይገኛል። ከሰኞ እስከ አርብ ደግሞ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ ዘገባችንን እናስደምጣችሁ። ህወሓት በተቆጣጠራቸው የሰሜን ወሎና የጎንደር አካባቢዎች ሆን ብሎ የህዝቡን የኢኮኖሚ መሰረቶች ማውደሙን የኢትዮጵያ መንግስት አስታወቀ። የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሸባሪው ያለው የህወሓት ወታደሮችና ተባባሪዎቻቸው የደረሱ ሰብሎችን እየዘረፉ ስለመሆናቸው በአካባቢው የሚገኙ አርሶ አደሮች ሪፖርት ማድረጋቸውን ጠቁሟል። በተጨማሪም ህወሓት በብዙ አካባቢዎች የማህበረሰቡ መገልገያ የሆኑ ተቋማትን ማውደሙን የጠቀሰው መግለጫው እነዚህ ድርጊቶች በአማራና በትግራይ ህዝብ መካከል ጥላቻንና ቂምን ከማባባስ ባለፈ ለትግራይ ህዝብ የሚፈይዱት ነገር እንደሌለም ገልጿል። በዚህ ጉዳይ ለቪኦኤ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዓለም አቀፉ ማህበረሰብ ፍትሃዊ በሆነ መንገድ ድጋፍ እንዲያደርግ ጠይቀዋል። ለሚኒስትሩ መግለጫ ቀጥተኛ ምላሽ ያልሰጠው ህወሓት በበኩሉ ከዚህ ቀደም በሰጣቸው መግለጫዎች መሰል ውንጀላዎችን ሲያጣጥል ቆይቷል። ኬኔዲ አባተ ዝርዝር ዘገባ አለው።
የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የመንግስትን የተናጠል ተኩስ አቁም እርምጃ ባለመቀበል ህወሓት በአማራ ክልል የሰሜን ጎንደርና የወሎ አካባቢዎች ወረራ መፈጸሙ ለአማራ ህዝብ ያለውን ጠላትነት በድጋሚ ያረጋገጠበት ነው ብሏል። የህወሓት ፍላጎት የብዙ ቤተሰቦችን ኢኮኖሚያዊ ህይወት ማዳከም እንደሆነ በኃይል ከተቆጣጠራቸው የሰሜን ጎንደርና የወሎ አዋሳኝ አካባቢዎች የሚወጡ ሪፖርቶች ያመለክታሉ ሲልም ሚኒስቴሩ አስታውቋል። የሚኒስቴሩ መግለጫ አክሎም አሸባሪው ብሎ የጠቀሰው የህወሓት ወታደሮችና ተባባሪዎቻቸው የደረሱ ሰብሎችን እየዘረፉ ስለመሆናቸው ጠቁሟል። ከዚህ የከፋው ግን ይላል መግለጫው የህወሓት ወታደሮች በያዟቸው አካባቢዎች ቀድመውንም የአርሶ አደሮችን የተከማቸ እህል ወስደው ተጠቅመዋል፣ የተቀረውንም አውድመዋል። በዚህ ጉዳይ ለቪኦኤ ማብራሪያ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ መንግስት ስለ ጉዳዩ ከአካባቢው ነዋሪዎች በቂ መረጃ ስለማግኘቱ ተናግረዋል።
አካባቢ ባሉት ህዝቦች ላይ በህዝብ ላይ ብቻ ሳይሆን በንብረት ላይ፣ በእርሻ፣ በሰብል ላይ፣ በከብት ጭምር ያደረሳቸው በደሎች ናቸው። ለተረጂዎች የተከማቸውን እርዳታ ጭምር ጭምር ዌርሃውስ በማቃጠል ጭምር ነው የሄደውና ይሄ በጣም አስቀያሚ የሚኮነን የሆነ ህብረተሰብ ይሄን ነገር በደንብ ማየት እንዳለበት በዚከሊ ይሄ ሶርሱ ራሱ ከአካባቢው ከነዋሪዎቹ ነው። ይህንን ችግር የገጠማቸው ይህን ገፈት ከማስቆሙ አርሶአደሮች በተለያዩ መንገዶች የተገኘ መግለጫ ነው። በተግባርም በሂደትም ዘጋቢ ያለ ህዝብ የመሰከረው ጉዳይ ስለሆነ ይህንን ጉዳይ ከተንዛር ነው ምናየ
የእርዳታ እህል ክምችት ያለባቸው መጋዘኖችና ተሽከርካሪዎች በህወሓት ኃይሎች መዘረፋቸውን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የኢትዮጵያ ዳይሬክተር ሾን ጆንስም መናገራቸው ይታወሳል። ይሁን እንጂ ኃይሎቹ በንጹሃን ላይ ጥቃት እንደማይፈጽሙ ከዚህ ቀደም በተደጋጋሚ የገለጸው ህወሓት በእርዳታ መጋዘኖች ላይ ተፈጽሟል የተባለውንም ዝርፊያ አስተባብሎ ነገር ግን የተፈጸሙ ወንጀሎች ካሉ እንደሚያጣራ በወቅቱ አስታውቋል። የውጭ ጉዳይ ሚኒስቴር በዛሬው መግለጫው ህወሓት በግለሰቦች ላይ አድርሷል ካላቸው ጉዳቶች ባለፈ በብዙ አካባቢዎች የማህበረሰቡ መገልገያ የሆኑ የህፃናት መዋያዎች፣ ትምህርት ቤቶች፣ ኮሌጆች፣ ባንኮች፣ የጤና ማዕከላት፣ ሆቴሎችና ሌሎችም ተቋማት መውደማቸውን ጠቅሶ በግንባታ ሂደት ላይ ያለው የአዋሽ ወልዲያ ሐራ ገበያ የባቡር መንገድ ፕሮጀክትም ኃላፊነት የማይሰማው ባለው የህወሓት ኃይል ኢላማ መደረጉን አብራርቷል። እነዚህ ድርጊቶች በአማራና በትግራይ ህዝብ መካከል ጥላቻንና ቂምን ከማባባስ ባለፈ ለትግራይ ህዝብ የሚፈይዱት ነገር እንደሌለም ነው መግለጫው ያነሳው። አምባሳደር ዲና ሙፍቲ ከቪኦኤ ጋር ባደረጉት ቆይታ ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት በአሁኑ ጊዜ በህወሓት ቁጥጥር ስር ባሉ የሰሜን ወሎና የጎንደር አካባቢዎች በችግር ላይ የሚገኙ ላሏቸው ነዋሪዎች ተገቢውን ትኩረት እንዲሰጥ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ ችግሩ በትግራይ ክልል ብቻ እንዳለ አድርጎ ሊመለከት እንደማይገባም ነው ያሳሰቡት።
የዓለም አቀፍ ህብረተሰብ ችግር የደረሰባቸውን አካባቢዎች መድረስ አለበት፣ ተደራሽነቱ መስራት አለበት። ችግሩ አንድ አካባቢ ብቻ እንደሆነ አይነት ናሬቲቭ መቅረት አለበት። ስለዚህ በአፋር ክልል፣ በአማራ ክልል ቅድም በተለይ በወሎ በጎንደር አካባቢ የደረሱ ችግሮችን በደንብ አስተውሎ እዚህም አካባቢ በፓኬጅ ነው እርዳታ መስጠት ያለበት እንጂ ችግሩ ልክ ሲጀመር ከነበረበት አካባቢ ጋር ብቻ አዛምዶ ሌላ አካባቢ ችግር እንደሌለ አርጎ መወሰድ የለበትም። ቸልታ መኖር የለበት።
ህወሓት በተቆጣጠራቸው የአማራ ክልል አካባቢዎች ጅምላ ግድያን ጨምሮ የተለያዩ የሰብአዊ መብት ጥሰቶችን እንደሚፈጽም የፌዴራልና የአማራ ክልል መንግስታት ከዚህ ቀደምም በተደጋጋሚ ቢገልጹም ህወሓት በበኩሉ በተለያየ መልኩ በሚሰጣቸው መግለጫዎች ውንጀላውን ሲያጣጥል ነው የቆየው። ለዛሬው መግለጫ ግን እስካሁን ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። የውጭ ጉዳይ ሚኒስቴር ህወሓትን በመወንጀል በዛሬው ዕለት መግለጫ ያወጣው የኢትዮጵያ መንግስት የመጨረሻ የማጥቃት ዘመቻ ብሎ የሰየመውን እንቅስቃሴ መጀመሩን ህወሓት ባስታወቀ ማግስት ነው። የኢትዮጵያ መከላከያ ሰራዊት ከአማራ ኃይሎች ጋር በመቀናጀት በሁሉም ግንባሮች ጥቃት ስለመክፈቱ የገለጸው ህወሓት ዓለም አቀፉ ማህበረሰብ ይህን ድርጊት እንዲያወግዝም ጥሪ አቅርቧል። የኢትዮጵያ መንግስት በጉዳዩ ላይ ቀጥተኛ ምላሽ ባይሰጥም ሮይተርስ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢሌኔ ሲዩም ሰጡኝ ባለው ምላሽ የኢትዮጵያ መንግስት በሁሉም የሀገሪቱ አካባቢዎች የሚገኙ ዜጎችን ከሽብር ተግባር የመከላከል ኃላፊነት አለበት ስለማለታቸው ጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የዕለቱን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን ደግሞ ወደ አፋር ክልል ነው የምንወስዳችሁ። በአፋር ክልል እዋ አካባቢ የኢትዮጵያ መንግስት አሸባሪ ህወሓት እያለ የሚጠራውና ራሱን የትግራይ ኃይል ብሎ የሚጠራው ኃይል ትላንት ሰንዝሮታል በተባለ ከባድ የመሳሪያ ጥቃት 6 የሚደርሱ ሰዎች መገደላቸውን የክልሉ የሚኒሻ ጽህፈት ቤት ገለጸ። የእዋ ከተማ አቅራቢያ ነዋሪ መሆናቸውን የሚናገሩ ግለሰብ በበኩላቸው ጦርነቱ በሰላማዊ ሰዎች ላይ ሰብአዊ ቀውስ ማስከተሉን ተናግረዋል። መስፍን አራጌ ዝርዝር ዘገባ አለው።
የክልሉ ሚኒሻ ጉዳይ ጽህፈት ቤት ኃላፊ አይዳ ሂሳስኬ ለአሜሪካ ድምጽ ሬዲዮ በስልክ እንደገለጹት ጥቃቱ የተፈጸመው በዞን 4 ፈንቲ ረሱ እዋ አካባቢ ነው።
ያው ጥቃቱ ያው የተለመደ ነው። በአፋር ህዝብ ላይ ጁንታ በህይወቱ በመድፍ በተንክ ምናምን እየደበደበ ሁኔታ ነው ያለው። አሁን ደግሞ እዋ አካባቢ ትናንትና ምን ሰዓት አካባቢ ጀነራል መርፍ 3 ተኩሶ ከአንደኛው ላይ በጣም የቤተሰብ አንድ ስብስብ የነበረበት ቦታ ላይ ጉዳት ደርሷል። 6-7 ንጹሐን ዜጎች ህይወት አልፈዋል። ወደ 8-9 የሚጠጉ የቆሰሉ ንጹሐን አለ።
ትላንት እኩለ ቀን ገደማ ጁንታ ሲሉ የጠሩት ኃይሌ ሰነዘረው የከባድ መሳሪያ ጥቃት ከዚህ በፊት ተፈናቅለው ወደ ቀያቸው እንዲመለሱ በመደረግ ላይ የነበሩ ንጹሃንን ለሞትና አካል ጉዳት ዳርጓል ሲሉ ነው ኃላፊ አስረዱት። በጥቃቱ ህይወታቸውን ካጡት ውስጥ ህጻናትና ሴቶች ይገኙበታል የሚሉት ኃላፊው ተመሳሳይ ጥቃቶችን በቅርቡ በአፋር የተለያዩ አካባቢዎች ላይ መድረሳቸውን ጠቁመዋል።
እንደምናውቀው ጋሊኮ መላ ብቻ ከ250 ሰው በላይ ንጹሃን ዜጎች የተፈጨፈበት ሁኔታ ነው ያለው። ከአሁን በፊትም ደግሞ በራህሌ እንደዛ ሁለት ቀን ሲተበደቡ ነው ሰው የተለያየ ህዝብ ንብረትና የሃይማኖት ተቋማት ላይ ጉዳት አድርሰዋል። አሁንም እየተፈጨፉ ነው ያለው። ትናንትናው ደግሞ ውዋ ወረዳ ላይ ጥፋት ብሩ እንደ ጥፋት አድርሰዋል።
እንደ ኃላፊው ማብራሪያ ጉዳቱ የደረሰው ጁንታ ሲሉ የጠሩት አካል ከተቆጣጠራቸው የአማራ አካባቢዎች ላይ ሆኖ በተኮሳቸው ከባድ መሳሪያዎች ነው።
ጁንታው ወሮ በእጅ የነበረው አካባቢ ስለሆነ ከዛ አካባቢ በተለይ አፋር ህዝብ ራሱ እንደ ማንኛውም ኢትዮጵያዊ ሆኖ የራሱን ክልል ይከላከል የቆየበት ሁኔታ ስላለ ስለዚህ መርፎ ከአማራ ክልል አካባቢ ከተቆጣጠሩት ቦታዎች መርፎ የወረወሩትና ስለዚህ ከሀሮ እስከ ሀር አካባቢ ያለው አካባቢ ነው መርፎ የወረወሩት።
ጉዳት የደረሰባቸውን የህብረተሰብ ክፍሎች ምን አይነት ድጋፍ እየተደረገላቸው ነው? አሁን
ያው በሰዓቱ ያው የቆሰሉት ወደ ሆስፒታል ገብተዋል። ፕሬሽር የተባሉ ደግሞ ወደ አዲስ አበባ እስከደሴ የሚሄዱ አሉ።
እዋ ላይ ትናንት በተሰነዘረው ጥቃት ዙሪያ ራሱን የትግራይ ኃይል ብሎ የሚጠራው አካል እስካሁን የሰጠው ምላሽ የለም። ከዋ ከተማ በቅርብ ርቀት የሚኖሩ አብዱ አሊ የተባሉ ግለሰብ በጦርነቱ ምክንያት ስለደረሰው ሰብአዊ ቀውስ እማኝ ነኝ ይላሉ።
አጠቃላይ ፈንቲረሱ ያለ ማህበረሰብ በሙሉ ተፈናቅሏል። ማህበረሰቡ ጦርነቱን ሸሽቶ ሲፈናቀል በፍጥነት መውጣት ያልቻሉ አረጋውያንና ህጻናቶች ደግሞ የጥቃት ሰለባ ሆነዋል። አብዛኛዎቹን የብልጽግና ደጋፊ ናቸው ወይም ደግሞ ቤተሰቦቻቸው የብልጽግና አመራር ናቸው በሚል ሽማግሌዎች ሳይቀር ከገጠር ቀበሌዎች እያመጡ ከተማ ላይ እንዲረሸኑ ተደርጓል። ለምሳሌ አሁን የኡዋ አስተዳደር አጎቱ በዛ አኳሃን እንዲሞት ተደርጓል። ተረሽኖ ማለት ነው። የክልሉ ደግሞ እንደዚሁ ምክትል ኮሚሽነር ደግሞ አባታቸው በእንደዚህ አይነት ሁኔታ ተገሏል ማለት ነው። በጁንታው አማካኝነት በቆዩባቸው ግዚያቶች አካባቢውን ሲቆጣጠሩ አትሄዱም ብለው ያገቷቸውን አርብቶ አደሮች በግድ ፍየልና ከብት እያረዱ ነው እየተመገቡ የቆዩት በጉልበት ማለት ነው።
አካባቢውን ተቆጣጥሮ የነበረው ኃይል ለቆ እንዲወጣ ቢደረግም ያደረሰው ሰብአዊና ቁሳዊ ጉዳት ግን ከባድ መሆኑን ጠቅሰዋል።
ምንም አይነት ነገር ሳይ ተው ነው ዘርፈው የሄዱት ከዛ አካባቢ ማለት ነው። የመንግስት ቢሮዎችን በሙሉ አውድመዋል። ትምህርት ቤቶችን አውድመዋል። ጤና ኬላዎችን፣ ጤና ጣቢያዎችን፣ የከለዋን ሆስፒታል ሙሉ መግሎ አውድመው ነው የሄዱት።
ከዚህ ቀደም በተመሳሳይ በጋሊኮማ መጠለያ ጣቢያ በተጠለሉ ሰዎች ላይ በተሰነዘረ ጥቃት ከ200 በላይ ንጹሃን ዜጎች ህይወታቸው ማለፉ ይታወሳል። መንግስት ድርጊቱን ፈጽሟል ያለውንና በአሸባሪነት የፈረጀውን አካል ተጠያቂ ሲያደርግ፣ ህወሓት በበኩሉ በቃል አቀባዩ በኩል ድርጊቱ አልፈጸምኩም ሲል አስተባብሏል። ከአፋር ህዝብም ጋር ጥል እንደሌለው ገልጾ ነበር። በአንጻሩ ህወሓት ከአፋርም ከኢትዮጵያ ህዝብም ጋር ጸብ እንዳለው የሚያሳይ ተግባር ፈጽሟል ሲሉ ይከሳሉ። አቶ አብዱ
ዛንዳኛ የአፋር ማህበረሰብ ወንድማ ህዝባችን ነው፣ አፋር ህዝብ ላይ የምናደርሰው ጥቃት የለም ይላሉ። የአፋር መሬትን ሲወርዱ ግን የአፋርን ባንዲራ አውርደው የህወሓትን ባንዲራ እየሰቀሉ ሴቶችን እየደፈሩ የአርብቶ አደሩን እንስሳ ደግሞ በጉልበት እያረዱ እየተመገቡ እንደገና ደግሞ ሽማግሌ ሌሎችን እና አረጋውያንን ደግሞ የብልጽግና ደጋፊዎች ናቸው እያሉ ሲረሽኑ ነው የቆዩት።
ራሱን የትግራይ ኃይል ብሎ የሚጠራው አካል ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሚያ ታጣቂዎች ላይ የተመጠነ ሲል የገለጸውን ጥቃት መፈጸሙን ከዚህ በፊት ማረጋገጡ ይታወሳል። በአፋር ክልል በተለይ ከዞን 1 ከጭፍራ፣ ከዞን 4 ፈንቲረሱ ደግሞ ከእዋ አውራ ከለዋንና ያሎ ከተባሉ አካባቢዎች በመቶ ሺዎች የሚገመቱ የህብረተሰብ ክፍሎች መፈናቀላቸው እየተነገረ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ይህ በእንዲህ እንዳለ ትግራይ ክልል ውስጥ ያለውን ሁኔታና ቢሮአቸው ገጥሞታል ያሉትን ተግዳሮት አስመልክተው ለቪኦኤ መግለጫ የሰጡት የትግራይ ኮሚኒኬሽንስ ቢሮ ኃላፊ መሆናቸው የተነገረው ወይዘሮ ሊያ ካሳ ለችግሮቹ መፍትሄው ጠላት ናቸው ያሏቸውን ኃይሎች ግብአተ መሬት መፈጸም ነው ብለዋል። ዓለም ፍስሐ ከመቀሌ ላከውን ዘገባ ከሌሎች ጭብጦች ጋር አቀናጅታ ኤደን ገረመው ተከታዩን ታቀርባለች።
ወይዘሮ ሊያ ካሳ ካለም ፍስሐ ጋር ባደረጉት ቆይታ ጣላቶቻችን ሲሉ የጠሯቸው ኃይሎች ትግራይ ውስጥ ግፍና በደል ማድረሳቸውን እንዲሁም ሀብትና ንብረት ማውደማቸውን በመግለጽ ከሰው እርሳቸው የሚሰሩት የሚዲያና ኮሙኒኬሽን አካልም መረጃ ማሰራጨት እንዳይችል ውድመት የተፈጸመበት መሆኑን ተናግረዋል። ወይዘሮ ሊያ አክለውም ክልል ውስጥ ደርሰዋል ያላቸውን የምጣኔ ሀብትና ማህበራዊ ችግሮች ለዓለም ማህበረሰብ ማሳወቅና ተጠያቂዎችም በዓለም የወንጀል ችሎት ፊት እንዲቀርቡ ለማድረግ እንደሚሰራም ገልጸዋል።
ከዚህም በተጨማሪ በዋነኝነት ይህንን ጦርነት በህዝባችን ዘንድ የታወጀ ጦርነት ስለሆነ ህዝባችን አሁንም የአጠቃላይ የጦርነቱን አስከፊነትና ሰለዋነቱን እንደተጠበቀ ሆኖ፣ ነገር ግን ጦርነቱ በአጭር ጊዜ እንዲያበቃ እነዚህ ጠላቶች ግብአተ መሬት እንዲገቡ፣ ግብአተ መሬት ከገቡ በኋላም ህዝባችን ህልውናውን እንዲያረጋግጥና የራሱ እድል በራሱ እንዲወስን ለማድረግ የሚያስችል ስራ ለመስራት በአጭር ጊዜ ጠላቶቻችን ለመደምሰስ የሚያስችል ቁመናና ብቃት ሊኖረን ይገባል። ስለዚህ ህዝባችን ለእያንዳንዱ የሚካሄዱ የዚህ አጠቃላይ የጦርነቱ ሂደት ባለቤት ሆኖ ባለቤት በመሆን አጠቃላይ በድል እንድንቀዳጅ ድል ነስተንን እነዚህ ወራሪዎች ግብአተ መሬት አስገብተንም ነገ ትግራይ ከወራሪዎች ነጻ የምትወጣበት ወራሪዎቹን ግብአተ መሬት የሚገቡበት ሁኔታ እንዲፈጠር ራሱ አሁንም ትግሉን እንዲያፋፍም ለማድረግ የሚያስችል የተለያዩ መልእክቶችና አጀንዳዎችን መሰረት አድርጎ እንዲሰሩ ይጠበቃል ማለት ነው። ሚዲያዎቻቸው
ክልሉ የተለያዩ አገልግሎቶች የተቋረጡበት መሆኑንም ወይዘሮ ሊያ ጠቁመዋል።
በሁሉም ነገር መዝጋት፣ ስልክ መብራት፣ ባንክ፣ የተለያዩ መሰረታዊ ሸቀጦች እንዳይገቡ መንገድ እንኳን ከዚህ በፊትም ከሶስት ዓመት አራት ዓመት አምስት ዓመት እንዲሆነው ይችላል ከተዘጋ። ስለዚህ እነዚህ ሁሉም ዘግተው አጠቃላይ ማህበራዊ ኢኮኖሚያዊ ቀውስ እንዲያጋጥመው በረሃብ እንዲያ ተበይኖበታል በትግራይ ህዝብ ዘንድ ላይ ማለት ነው። ስለዚህ ይህንን ለመመለስ አሁን ባለው ሁኔታ መፍትሄው አንድና አንድ ነው። ጠላቶቻችን ለአንደኛ ለመጨረሻ ግባት መሬት ማስገባት ነው ዋናው መፍትሄ እንጂ አጠቃላይ መሰረተ ልማቱን አሁን ባለበት ሰዓት ይፈታል ተብሎ ከተወሰደ የዚህ ቁልፍ ዋናኛ መፍትሄ ጠላት እስከናካቴው መደምሰስና ጠራርጎ ከትግራይ መውጣት የሚለውን ነገር ታሳቢ ቢደረግ ጥሩ ነው።
ትግራይ ክልል ውስጥ ለተፈጸሙ ጥፋቶችና በደሎች ፌዴራሉ መንግስት ተጠያቂ የሚያደርገው በሽብርተኛነት የፈረጀውን ህወሓትን ነው። ህወሓት የትግራይ ኃይሎች የሚላቸውን ተዋጊዎቹን በአማራና አፋር ክልሎች ውስጥ ከያዛቸው አካባቢዎች ለማስወጣት ፌዴራሉ መንግስትና የአማራ ክልል ኃይሎች በሁሉም ግንባሮች የፍጻሜ ያሉትን የማጥቃት ዘመቻ ከፍተውብኛል ሲል ትላንት መግለጫ ማውጣቱ ይታወሳል።
ከዚሁ የትግራይ ክልል ርዕሰ ጉዳይ ሳንወጣ የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ያልተፈቀደ ቃለ ምልልስ ያለውን በመጥቀስ ለትግራይ አማጽያን በሚያደሉ የተባበሩት መንግስታት ድርጅት ከፍተኛ አመራሮች ገሸሽ ተደርገናል ያሉትን የድርጅቱን የኢትዮጵያ ቢሮ ኃላፊ ለጊዜው ከስራቸው እንዲያቆሙ አደረገ። ከአጃንስ ፍራንስ ፕሬስ የደረሰን ዘገባ ነው፣ አሉላ ከበደ ያቀርበዋል።
የውበት ጻፈና ከአጃንስ ፍራንስ ፕሬስ እጅ በገባ ደብዳቤ ነው የድርጅቱ የኢትዮጵያ ጽህፈት ቤት ኃላፊ ማውሪን አቺንግ ከኃላፊነታቸው መታገዳቸው የተረጋገጠው። ኢትዮጵያ በውስጥ ጉዳይ ጣልቃ ገብቷል በሚል ባለፈው ወር ሌሎች 7 የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናትን ከሀገር ለማባረር በወሰደችው እርምጃ ቀድሞ ወደ ነበረበት ሁኔታ ገና አልተመለሰም የተባለውን የእርዳታ አቅርቦት ስራም ይበልጥ እንዳያዳክመው ስጋት አሳድሯል። ዜናው የተሰማው በሰሜን ኢትዮጵያ በመካሄድ ላይ ያለውና ከ11 ወራት በላይ ያስቆጠረው ጦርነት እንደ መንግስታቱ ድርጅትም ግምት በመቶ ሺዎች የሚቆጠሩ ሰዎችን ለቸነፈር አደጋ ወደሚያጋልጥ አዝማሚያ እያመራና እያየለ የመጣም ዓለም አቀፍ ስጋት በተቀሰቀሰበት የተወሳሰበው ሁኔታ ውስጥ መሆኑን የኤኤፍፒ ዘገባ አትቷል። ዘገባው አክሎም የኢትዮጵያ መንግስት በትግራይ በህወሓት ላይ የሚያካሄደውን ዘመቻ የሚደግፉ በርካታ ጽሑፎችን ለንባብ ካበቃው ጸሐፊ ጄፍ ፔርስ ጋር አቺንግና አንድ ሌላ የመንግስታቱ ድርጅት ከፍተኛ ባለስልጣን ያደረጓቸው ቃለ ምልልሶች በኢንተርኔት አማካኝነት መሰራጨታቸውን አስቷል። በድምጽ ተቀርጾ በተሰራጨው አስተያየታቸውም የዓለም አቀፉ የስደተኞች ድርጅት የኢትዮጵያ ተልእኮ ዋና ኃላፊ አቺንግ ባለፈው ዳር ወር ጦርነቱ ከተቀሰቀሰ ወዲህ አዲስ አበባ ላይ ተረባረቡ ያሏቸውን ባልደረቦቻቸውን ከዚያ ያሉትን ኃላፊዎች ገሸሽ ማድረጋቸውን ጨምረው በመዘርዘር ተችተዋል። ህወሓትን ቆሻሻና ጨካኝ ሲሉም ተደምጠዋል። ወደ ትግራይ ፈጽሞ የማይመለሱ መሆናቸውንም መናገራቸውን ይዘረዝራል የኤኤፍፒ ዘገባ። ሐላፊዋ በዚያ ቃለ ምልልስ አንድ ቦታ ላይ ከሳውዲ አረቢያ በአገሪው መንግስት በኃይል ወደ አገራቸው መመለስ ጣይሚጠብቃቸው በለት ተለት ስራ ይተዳደሩ የነበሩ የትግራይ ተወላጅ ሆኑ ሰራተኞችን ወደ ሩዋንዳ ለመላክ በማሴርም ህዋትን መክሰሳቸውን ኤኤፍፒ በዘገባው ጠቁሟል። ከዚያም ከሩዋንዳ ምን አይነት የሽምቅ ውጊያ እንቅስቃሴ ሊጀምር እንደሚችል አጣውቀም ይህ ቆሻሻ ስራ ነው ማለታቸውን ይጠቅሳል። ባለፈው ሳምንት ለባልደረቦቻቸው በጻፉትና ኤኤፍፒ መመልከቱን በገለጸው የውስጥ ደብዳቤ ሐላፊዋ በምስጢር የተቀረጸና የተፈለገው ተለይቶ የቀረበበት ባሉት ድምጽ መሰራጨት ክፉኛ ተረብሻለሁ እናም አዝኛለሁ ማለታቸውንም ዘግቧል። ሆኖም በቃለ መጠይቁ ወቅት ተናጋሪዎቹ ቃለ ምልልሳቸው እየተቀረጸ መሆኑን በግልጽ ሲናገሩ እንደነበር ዘገባው አስቷል። ትላንት የስደተኞች ጉዳይ ድርጅቱ ዋና ዳይሬክተር አንቶኒዮ ቪቶሪኖ በኢትዮጵያ የድርጅቱ ተልዕኮ ኃላፊ አቺንግ የሰጡት አስተያየት ተቋሙን የማይወክል መሆኑን በመግለጽ ጽፈዋል። በድምጽ ቅጂዎቹ የተሰሙት አስተያየቶች ከአይኦኤም መርሆችና ከእሴቶቹ ጋር የማይሄዱ በምንም መልኩ የአይኦኤም አቋም ተደርገው መወሰድ የለባቸውም ነው ያሉት። የዲሬክተሩ ደብዳቤ አቺንን በስም አይጠቅስም። ይሁንና ወዲያውኑ ከስራ መታገዳቸውንና ጉዳዩ እስኪጣራ ድረስም ከስራ ተገልለው እንዲቆዩ መደረጋቸውን አቺንግ ተናግረዋል። የሐላፊዋ ቃለ ምልልስ የአይኦኤምን እሴቶችና ስነ ምግባር ደንቦች የጣሰ ነው ያሉት ደግሞ የድርጅቱ የምስራቅና የአፍሪካ ቀንድ ጽህፈት ቤቶች ዲሬክተር መሐመድ አብዲከር ናቸው። ለኤፍፒ በሰጡት አስተያየት በስራችን በሙሉ ገለልተኛና ከማንም ያልወገነ ለመሆን እንጥራለን፣ ግጭቶች በሚኖሩበት ስፍራም ከየትኛውም ቡድን አንወግንም ያሉት አብዲከር የአቺንግ አስተያየት ግን በትግራይ ያሉትን ጨምሮ በየአካባቢዎቹ በተሰማሩ ሰራተኞቻችን ደህንነት ላይ አደጋ ይደቅናል ብለዋል። ይህ በእንዲህ እንዳለም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ትላንት ሰኞ ለኤፍፒ በሰጡት ቃል ዋሽንግተን ግጭቱን በማራዘም ተጠያቂ ናቸው ባለቻቸው ላይ በተለይ የተነጣጠረ የኢኮኖሚ ማዕቀብ ለማድረግ እያሰበች መሆኗን መናገራቸውን ጠቅሶ የዜና ወኪሉ ዘግቧል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ አስተያየትም ካላችሁ አድርሱን። ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አስተያየትና ጥቆማ ሲኖራችሁ የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። በተጨማሪም horn@voanews.com የኢሜል አድራሻችን ነው። አስተያየቶቻችሁን አድርሱን፣ ጥቆማ ላኩልን። ወደ ተከታዩ ዝግጅት ከማለፋችን በፊት አንድ የፕሮግራም ማሳሰቢያ ነበረን። የፕሮግራም ማሳሰቢያውን ወደ ኋላ ላይ ይዘን እንመለሳለን። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ንግድና ምጣኔ ሀብት። በዛሬው የንግድና ምጣኔ ሀብት ዝግጅታችን ሰሞኑን የአዲስ መንግስት ምስረታ ወቅት በኢትዮጵያ በተካሄዱ የተለያዩ ፕሮግራሞች ላይ ፕሬዚዳንት ሳህለ ወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ ባደረጓቸው ንግግሮች ውስጥ ስለ ምጣኔ ሀብት ፖሊሲና አቅጣጫ አንስተዋል። ንግግሮቹን የተከታተሉት በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና የኢትዮጵያ ኢኮኖሚስቶች ባለሙያ ማህበር ስራ አስፈጻሚ አባል ዶክተር አጥናፉ ገብረ መስቀል ምጣኔ ሀብትን አስመልክቶ የተሰማ አዲስ ነገርም ሆነ አቅጣጫ መኖሩ አልታየኝም ሲሉ ለአሜሪካ ድምጽ ተናግረዋል። ባለሙያውን ያነጋገረው ደረጀ ደስታ እንደሚከተለው ዘገባውን ያቀርበዋል።
በሰሞኑ የአዲስ መንግስት መስረታ ወቅት በኢትዮጵያ በተካሄዱ የተለያዩ ፕሮግራሞች ላይ ፕሬዝዳንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ ባደረጓቸው ንግግሮች ውስጥ ስለ ምጣኔ ሀብት ፖሊሲና አቅጣጫ አንስተዋል። ካነሷቸው ፍሬ ነገሮችም ውስጥ የመንግስትን ጠቅላላ ገቢ ወደ 600 ቢሊዮን ከፍ ማድረግ፣ ከግብርናው 592 ሚሊዮን ኩንታል ምርት መሰብሰብና የውጭ ንግድ ገቢን ወደ 5.25 ቢሊዮን ዶላር ማሳደግ የሚሉት ይገኙበታል። መንግስት ብርቱ የፊስካልና የገንዘብ ቁጥጥር በማድረግ የአገር ውስጥ የዋጋ ግሽበትንና ንረትን ለመቆጣጠር፣ የኑሮ ውድነትን ለማስተካከል ትኩረት ሰጥቶ እንደሚሰራም መሪዎቹ ገልጸዋል። የምጣኔ ሀብቱ ባለሙያ ዶክተር አጥናፉ ገብረመስቀል ምንም የሰሙት አዲስ ነገር አለመኖሩን ይናገራሉ። የአንድ ሀገር የምጣኔ ሀብት ወይም የኢኮኖሚ ስኬት የሚጠይቃቸው 3 ማዕቀፎች መኖራቸውን ገልጸው ምን እንደሆኑ በማብራራት ይጀምራሉ።
በንግድና በኢንቨስትመንት ባለም አቀፍ የኢኮኖሚ ፍራአት ውስጥ በውጤታማነት መዋሃድን ይጠይቃል። ሁለተኛ፣ አስተማማኝ የገንዘብ አስተዳደርና ተመጣጣኝና ትክክለኛ የገንዘብ አስተዳደርና የወጪና የገቢ ፍራአት መዘርጋት ይፈልጋል። ሶስተኛ፣ ከሁሉም በላይ የንብረት ባለቤትነት መብት የተጠበቀ የኢኮኖሚ ፍራአት ካልተዘረጋ፣ እነዚህ 3ቱ ማዕቀፎች ወይም ፍሬምወርክ የሚባሉት በጣም ውጤታማ ለሆኑ አገሮች መርምረን ምን ስላረጉ ነው ያደጉት? ምን ያላደረጉት ናቸው ያላደጉት? ያልን እንደሆነ እነዚህን 3 የጠቀስኳቸው ነገሮች ያማሉ አገሮች በጣም በከፍተኛ የእድገት ደረጃና ፍታዊ ኢኮኖሚ መገንባት ላይ ይገኛሉ።
ዶክተር አጥናፉ በማዕቀፎች ውስጥ ካስቀመጧቸው ነጥቦች ውስጥ በዓለም አቀፍ ንግድ ግንኙነት ያለውን ገጽታ በተመለከተ እንደሚከተለው ይዘረዝሯቸዋል።
ዓለም አቀፍ ገበያ ውስጥ መግባትን በተመለከተ ያለፉትን የብዙ አመት የመንግስት ዴታዎች ማስረጃ ስናይ እስከ 2019 በፈረንጆች አቆጣጠር ድረስ 3ቱ ትላልቅ የንግድ ሸሪኮቻችን 3ቱን አንደኛ፣ ሁለተኛ፣ ሶስተኛ ብንል አሜሪካ 3ቱን ብቻ ነው የጠቀስኩት 20.7%፣ ቻይና 12.10% እና ሳውዲ አረቢያ 8.23%ን ይዛሉ። ትልቁን የንግድ ድርሻ ማለት ነው። የኛ ኤክስፖርት ዴስቲኔሽን የምንለው ማለት ነው።
ከዚህ አንጻር በአሁኑ የመሪዎቹ ንግግርና በአዲሱ መንግስት አቅጣጫ ውስጥ ይህን ዓለም አቀፉን የንግድ ምጣኔ ሀብት ግንኙነት አስመልክቶ ምንም ነገር አላየሁም በማለት ለምሳሌ አሜሪካንን እንደ አብነት በማንሳት ይጠይቃሉ።
ታዲያ አሁን ከአሜሪካ ጋር እየገባንበት ያለው በጣም ዜጎችን ያሳሰበን ነገር አለ። ይህንን እንዴት አድርገን ነው የምናሳካው የሚለው አቅጣጫ አላየሁም እኔ አንደኛ። ስለዚህ ባለም አቀፍ ኢኮኖሚ ፍራአት ውስጥ የመዋሃድ ችሎታ እንዴት የሚለውን አሁን በትክክል መሬት ላይ ካለው ዓለም አቀፍ የኢኮኖሚክ ግሎባላይዜሽን ውስጥ ኢትዮጵያ እየገባች ካለችበትና ካለችበት ውጣ ውረድ ውስጥ ይህንን እፎይ የሚያሰኝ ነገር አላየሁም።
የገንዘብ አስተዳደርና ቁጥጥርንም በተመለከተ በሁለተኛነት አንስተዋል።
ሁለተኛ፣ አስተማማኝና የገንዘብ አስተዳደርና ተመጣጣኝ ትክክለኛ ብለው ሞኔታሪና ፊስካል ፖሊሲ ነው። ብዙ ጊዜ ላለፉት 20 ዓመታት ብዙ ኢኮኖሚስቶች በየደረሱበት እየተመራመሩም ሀሳብ ሲያቀርቡ ኖረዋል። ያለመታደል ሆኖ አሁን የደረስኩበት እና አሁን ያየሁት እኔ እንደውም ተስፋ የሚያስቆርጥ የገንዘብ አስተዳደር ስርዓት ነው የተዘረጋው። ለምሳሌ ምንድን ነው ቢሉኝ አቶ ደረጀ፣ መንግስት ከብዙ ጊዜ ገበያን ከመቆጣጠር ውጪ ኦፕሬሽን ውስጥ ዝርዝር ስራ ውስጥ አይገባም ነው የሚለው። ግን ተቃራኒው ምንድን ነው? ለምሳሌ የኢትዮጵያ ብሔራዊ ባንክ በዓለም ላይ ካሉ ብሔራዊ ባንኮች ባህሪውን መገመት ከማይቻሉት ብሔራዊ ባንኮች አንዱ ነው። በኢኮኖሚክስ ቋንቋ ኢንዲፔንደንት ሴንትራል ባንክ ይባላል። ኢንዲፔንደንት ሲባል የግድ ወደ ግል ይዙር እንደ ግል የሱቅ ይስራ ሳይሆን ባህሪውን መገመት የሚችል በሚቀጥለው 2 ወር 3 ወር አምስት ወር ውስጥ የሚቀጥለው 2 ዓመት ውስጥ ምን ሊል ይችላል ተብሎ ወይም ባህሪው ሊገመት የማይችልበት ደረጃ ነው የገባው። አሁን የብሔራዊ ባንኩ አደረጃጀት በጣም ተስፋ በሚቆርጥ ሁኔታ ሬጉላቶሪ ከመሆን ቀጥታ ወደ ኦፕሬሽን ውስጥ መደበኛ ስራ ውስጥ የባንኮችን የኮመርሻል ባንኮችን ስራ ተክቶ እንዲሰራ በሚደረግበት ሁኔታ እንዴት አድርጎ አስተማማኝ የገንዘብ ፊስካልና ሞኔተሪ ፖሊሲ ማደራጀት ይቻላል?
ዶክተር አጥናፉ በመሪዎቹ የምጣኔ ሀብት የፖሊሲ ንግግር ውስጥ ዛሬም ተጠቅሶ አላየሁትም ብለው የሚያነሱት የንብረት ባለቤትነት ጥያቄ መሆኑን በመጥቀስ በ3ኛው ማዕቀፍ ውስጥ የሚቀጥለውን ያብራራሉ።
3ኛ የንብረት ባለቤትነት መብት ወይም ፕሮፐርቲ ራይት ነው። ኢንቨስተርስ እንዴት ይመጣሉ? የመወረስና ያለመወረስ ጥርጣሬ አለ ወይ? ኢትዮጵያ ውስጥ ህገን ኢንቨስት ብናረግ ንብረታችን ላለመወረሱ ምን ዋስትና አለን ብለው ሰዎች ይጠይቃሉ። ስለዚህ ሶስቱን ነገሮች ሳይ የኢኮኖሚው እንዲደራጅ የተሰጠው አቅጣጫ በደንብ ልገባኝ አልቻለም በኔ በኩል።
ሌላው በፕሬዝዳንት ሳለወርቅም ሆነ በጠቅላይ ሚኒስትሩ ንግግር የተነሳው ጥያቄ መንግስት የዋጋ ንረትን አስመልክቶ መፍትሄ ለመስጠት የሚሰራ መሆኑን የገለጸበት ጉዳይ ነው።
የዋጋ ንረት አሁን በመንግስት አሃዝ የመስከረም የመጨረሻ ወር አካባቢ 32 ከመቶ በላይ ነው። የዋጋ ንረት በአንድ ኢኮኖሚ ውስጥ ከ8 ከመቶ በላይ ከሆነ ለማስቆም በጣም ፈጣን ነው። ምክንያቱም እርስ በራሱ ስለሚራባ ፐርፒቹዌት ያደርጋል ይባላል በእንግሊዝኛው። ስለዚህ ወደ ቁልቁለት እየሄደ መኪናን ፍሬኑ ሊበጠስ አካባቢ ያለ የዋጋ ንረት እንኳን ለመቆጣጠር አይደለም፣ የዋጋ ንረቱን ትክክለኛ ምክንያቶች ላይ ጥናት አድርጎ ይሄ ነው ብሎ ከባለሙያዎች ጋር የሚሰራ ብሔራዊ ባንክ አይደለን ያለን። አሁን ደግሞ ወደ ባሰ ሁኔታ ነገር በዚህ የተነሳ ለምሳሌ አሁን ኢኮኖሚ ኮምፕሌክሲቲያችን ከረንት አካውንት ደፊሲታችን የንግድ ሚዛን 4.61 ቢሊዮን ነው እስከ 2019 የኢኮኖሚው በእውቀት የመመራትና መወሳሰብ ማለት ኢትዮጵያ ከጊዜ ወደ ጊዜ ኤክስፖርት የምታረጋቸው እቃዎች ኮሞዲቲስ ቁጥር በ2019 በሶስት ራንክ ወደ ታች አልፏል። ለምሳሌ ከ133 ሀገሮች ከተወሰደ እናምና 108ኛ ነች ኢትዮጵያ፣ በሶስት ራንክ ወርዳለች። ስለዚህ ምን ያረግን ነው ማለት ነው? አንደኛ ኤክስፖርት ያረግን ካለናቸው ሀገሮች ለምሳሌ ከአሜሪካ ከንግድ ሸሪክነት እየወጣን የኤክስፖርት ውስብስብነታችን በእውቀት በቴክኖሎጂና በአይነት የተመረቱ እቃዎችን የማምረት ችሎታችን እየቀነሰ እንዴት አድርገን የተሻለ ኢኮኖሚስ አቅጣጫ ተግባራዊ ብናረግ እኛ በጣም ደስተኞች ነን። ነገር ግን እንዴት ከዓለም አቀፍ ፖለቲካል ላንድስኬፕ ላይም እየሸሸን ነው። ለምሳሌ ኤምባሲዎች ቁጥር ማነስ ወዴት ነው የሚወስደን? በኢንፍሌሽኑ የተነሳ መንግስት የሚሰበስበው የታክስ መጠን የታቀደውን ገንዘብ ኢንፍሌሽኑ ስለሚበላው የታቀዱ ፕሮጀክቶች በታቀዱ መሰረት አይፈጸምም ማለት መንግስት ወደ ገንዘብ ማተም ይገባል፣ የበለጠ ኢንፍሌሽን ያመጣል። እና ለእኔ እንግዲህ እኔ እንዴት ታያለህ ነው ያሉኝ። እኔ ማየው በጣም የሚያስፈራ ሁኔታ ነው ለማለት ነው። አቶ ደረጀ፣
ዶክተር አጥናፉ ገብረመስቀል የሰሞኑን የመሪዎችን ንግግርም ሆነ የአገሪቱን የምጣኔ ሀብት ሁኔታ የተመለከቱበት መንገድ ይህን ይመስላል። የሌሎቹን ተቃራኒ አስተያየት ደግሞ ይዘን ለመቅረብ እንሞክራለን። ዶክተር አጥናፉን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ዝግጅታችንን ነበር ያደመጣችሁት። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ እየተላለፈላችሁ የሚገኘውን የራዲዮ በቴሌቪዥን ዝግጅታችንን ነው። ወደ ተከታዩ ሳምንታዊ ቅንብር ነው ሰዳችሁ፣ ትምህርት ነው። በዛሬው የማክሰኞ ምሽት የትምህርት ዝግጅታችን ያገኘው ነጻ የትምህርት እድል በገንዘብ እጥረት ምክንያት ሊስተጓጎልበት የነበረ የ21 ዓመት የቴክኖሎጂ ፈጣሪ ከአሜሪካ ድምጽ አድማጮች ድጋፍ ትምህርቱን መከታተል ጀምሯል። ካሊፎርኒያ የሚገኘው ሚነርቫ ዩኒቨርሲቲ ከ180 ሀገራት የተውጣጡ 25,000 ተማሪዎችን አወዳድሮ ነጻ የትምህርት እድል ከሰጣቸው 200 ተማሪዎች መካከል አንዱ የሆነው ናትናኤል ታምሩ ከዚህ ቀደም በዝግጅታችን ላይ ቀርቦ እርዳታ እንደሚያስፈልገው ገልጾ የነበረ ሲሆን በተደረገለት ድጋፍ ወደ ሳን ፍራንሲስኮ ከተማ በማቅናት በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የመጀመሪያ ዓመት ትምህርቱን መከታተል ጀምሯል። ስመኝሽ የቆየ ናትናኤል ስለተደረገለት ድጋፍና ሊሰራቸው በሚያስባቸው አዳዲስ የፈጠራ ስራዎች ዙሪያ የሚከተለውን አጠናቅራለች። ናትናኤል በፕሮግራማችን ከቀረበ በኋላ ከአድማጮችና ዛሬ ለደረሰበት ደረጃ መሰረቱን እንዲጥል ከማድረግ አንስቶ በፈጠራ ስራዎቹ በርካታ ድጋፎችን ሲያደርግለት ከቆየው ስቴም ሲነርጂ ተቋም ባገኘው ድጋፍ ያሰበው ተሳክቶ ወደ ሳን ፍራንሲስኮ ከተማ አቅንቷል። በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የመጀመሪያ ዲግሪውን ለመያዝም የትምህርቱን ጎዳና አንድ ብሎ ጀምሯል። ለመሆኑ ፈተናው እንዴት አለፈ ስል ናትናኤልን ጠይቄዋለሁ።
ሂደቱ በጣም ያው አድካሚና ትንሽ ከባድ ነበረ። ቢሆንም ግን አሁን ተሳክቶ እዚህ ላይ ደርሻለሁ። በዚህ ፕሮሰስ የስቲም ሲነርጂ አስተዋጽኦ በጣም ትልቅ ነበረ። ሃይ ስኩልም እዛ እንደተማርኩኝ ባለፈው ኢንተርቪው ላይ ገልጬ ነበረ። ከዛ መማሬና ደግሞ ለዚህ ሰክሰስ መድረሴን በማስመልከት እነሱ $1,000 እርዳታ አደረጉልኝ። ከዛ ውጭ ደግሞ ቪኦኤ ላይ የኢንተርቪውን የሰሙ አድማጮቻችንም ደግሞ የተለያዩ እርዳታዎችን በተለያዩ መልኩ ሲያግዙ ነበረ። ያ ሁሉ ነገር ተደርጎ ነው ለዚህ ደረጃ የደረስኩት።
ከወራት በፊት ወጣቱ የቴክኖሎጂ ፈጣሪ ስንል በእንግድነት ጋብዘነው የነበረው ናትናኤል ታምሩ በሰራቸው የቴክኖሎጂ ፈጠራዎችና በትምህርቱ ባለው የላቀ ውጤት በዓለም ዙሪያ ከ180 ሀገራት ከተወዳደሩ 25,000 ተማሪዎች ውስጥ በመመረጥ በአሜሪካን ሀገር ካሊፎርኒያ ግዛት የሚገኘው ሚነርቫ ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ ነበር። ሆኖም በተሰቡ ለጉዞም ሆነ ለሌሎች ራሱ ሊሸፍናቸው የሚገቡ ወጪዎች አቅም ስለሌላቸው የሚያግዘው እንደሚፈልግ ናትናኤል በወቅቱ እንዲህ ሲል ነበር ያጫወተን።
ያስፈልገኛል ተብሎ ከታሰበው ወጪስ $33,000 አሜሪካን ዶላር ውስጥ $31,000 ሰጥቶኛል። ቀሪው 1,950 በነንዲሽ ያስተማማኝ ይፈልጋለሁ። ከዛ ውጭ ደግሞ የቪዛና የኤር አኮሞዲሽን ቲኬት በኔ ነው የሚሸፈነው ማለት ነው። እሱ ነው ትንሽ ስታክ ያደረገብኝ። ከዛ ውጭ አለውን እነዚህ ሲናርቶችን እየረዱኝ ነው።
ትውልድና እድገቱ በባህር ዳር ከተማ የሆነው የ21 ዓመት ወጣት ናትናኤል እንግዳችን ሆኖ ሲቀርብ ምኞቱ የሰው ሰራሽ ልህቀትን በመጠቀም የኢትዮጵያን ማህበረሰብ ኑሮ ማቅለል የሚችሉ የፈጠራ ስራዎችን ማበርከት መሆኑን ነግሮን ነበር። በሚነርቫ ዩኒቨርሲቲ የጀመረው ትምህርትም ይህን አላማውን የሚያሳካለት እንደሆነ ናትናኤል ይናገራል።
ስኮላርሺፕ ያገኘሁበት ፊልድ ኮምፒውተር ሳይንስ እና አርቲፊሻል ኢንተለጀንስ ነው። በጣም ሞደርንና ካረንትሊ በጣም ዲማንድ ያለው ኮርስ ነው። ከኔም ከድሮ ስራዎች ጋር የተገናኘና ወደፊትም እነዛን በደንብ ለማስቀጠል አድቫንስድ በሆነ ደረጃ ለማስቀጠል የሚያግዘኝ ትምህርት ይሆናል። ግን ለአሁኑ ለወደዛ ከመሄዳችን በፊት ማግኘት ያለብን የተለያዩ ስኪሎች ስላሉ እዛ ላይ ነው እየሰራን ያለ ነው። ግን ቀጣይ አመት ጀምሮ እስከምመረቅበት አመት 2025 ድረስ ኮምፒውተር ሳይንስ እና አርቲፊሻል ኢንተለጀንስ ነው የማጠናው።
ናትናኤል ከሁለተኛ ደረጃ ትምህርቱ ጀምሮ ትምህርቱን የተከታተለው ስቴም ሲነርጂ በተሰኘ በኢትዮጵያ 22 ማዕከላትን በማቋቋም ተማሪዎችን በሳይንስና ቴክኖሎጂ ትምህርት ለማበረታታት የሚሰራ ተቋም ውስጥ ነው። ለናትናኤል ነጻ የትምህርት ዕድል መሳካትም ትልቁን ሚና ተጫውቷል። የተቋሙ የሥራ ኃላፊ የሆኑት አቶ ጸጋዬ ለገሰ ናትናኤል ዛሬ የደረሰበትን ደረጃ እንዲህ ይገልጹታል።
ናትናኤል በብዙ በኢትዮጵያ ውስጥ ካሉት ሀገር ሴንተሮች ውስጥ በባህር ዳር ዩኒቨርሲቲ ስር በሚገናኘው ስቴም ሴንተር ውስጥ የተማረ ልጅ ነው። ብዙ ጊዜ በየአመቱ በምናካሄደው አንደኛ ደረጃ እና ሁለተኛ ደረጃ ተማሪዎች ጋር በሚደረጉ የፈጠራ ስራዎች ሁለት ጊዜ አሸናፊ መሆኑን አስታውሳለሁ። ከሴንተሩም ኃላፊ ሪፖርት ደርሶኛል እና በሀገር ደረጃ ስታዩ እንደዚህ አይነት ልጆችን የመፍጠሩ ሁኔታ የሴንተሩ ሪዛልት ነው ማለት ይቻላል። እና ማስያን በምናስበው ምንድን ነው ለኛ አውትካም በጣም ጥሩ የሆነና ጥሩ ኤግዛምፕለሪ የሆነ ልጅ ሆኖ ሀገሩንና የሚመጣውን ጀነሬሽን ቀይራል የሚል ተስፋም ስላለን ነው።
እስቴም የተቋቋመበት አላማም ልክ እንደ ናትናኤል ወጣቱ ትውልድ በሳይንስና ቴክኖሎጂ ትምህርት ላይ እንዲበረታና የስራ ፈጠራ ክህሎታቸውን እንዲያዳብሩ ማድረግ መሆኑን አቶ ጸጋዬ ጨምረው ይገልጻሉ።
እንግዲህ በአሁኑ ደረጃ የናትናኤል አይነት ተማሪዎችን በተለይ ሴቶችን በተለያዩ ዩኒቨርሲቲዎች አሁን በቅርብ ጊዜ ከሁለት ሳምንት በፊት በአርማንስቱ ዩኒቨርሲቲዎች አካባቢ ያሉት የተለያዩ ፈጠራ ስራ ያላቸው ተወዳድረው 10 ሴት ተማሪዎችን ሽልማት አዘጋጅተን ነበርና ወርክሾፕ ነበር እና እንደዚህ አይነት ወጣቶች በተለይ ሴቶች በሳይንስና ቴክኖሎጂ ያላቸው ተሳትፎ ጉልህ እንዲሆን በሚለው አላማችን መሰረት በጣም አስታሚንግ የሆነ ለሀገር የሚጠቅሙ የተለያዩ የልማት ፈጠራ ስራዎችን የሰሩ ልጆች አሉ። ይሄ አንዱ ሲሆን በሚቀጥለው ወር በተለያዩ ትምህርት ቤቶች የሚገኙ በፈጠራ ስራ ጎበዝ የሆኑ ተማሪዎች በየአካባቢያቸው ተወዳድረው በአገር አቀፍ ደረጃ ውድድር እናካሄዳለን። ያንንም ውድድር ከዚህ በፊት ናትናኤል ሁለት ጊዜ ተወዳድሮበታል። እሱን የመሰሉ ልጆች በጣም ብዙ ልጆች ወደ አገር አቀፍ ደረጃ ለማምጣት እና ፈጠራ ስራዎቻቸውን ለማዳበር ጥረት እናደርጋለን፣ ሰፖርት እናደርጋለን ማለት ነው።
ናትናኤል በሳን ፍራንሲስኮ ከተማ ሚነርቫ ዩኒቨርሲቲ በሚኖረው የአራት ዓመት ቆይታ የፈጠራ ቴክኖሎጂዎችን መስራት የሚጠበቅበት ሲሆን ከዚህ በፊት የሰራቸውን የፈጠራ ስራዎች ማሳደግና በተለይ በኢትዮጵያ የሚኖረውን ማህበረሰብ ህይወት መቀየር የሚችሉ የቴክኖሎጂ ውጤቶችን ይዞ መመረቅ እንደሚፈልግ ናትናኤል ያስረዳል።
አርቲፊሻል ኢንተለጀንስን ወደ ኢትዮጵያ መውሰድ ይሆናል እንግዲህ የመጀመሪያው ግዴ። ግን ወደዛ ሲወስደው ማህበረሰቡ ሊጠቀምበት በሚችል ሁኔታ መሆን አለበት። ማህበረሰቡ ሊፈልገው ወይም ሊጠቀምበት በሚችለው ደረጃ መጥኜ ለመውሰድ ነው ያሰብኩትኝ። አሁን ኢትዮጵያ ውስጥ ያሉ ችግሮች በብዙ የሚመጡት የሆነ ከሲስተም ብልሽት ወይ ደግሞ የሆነ ነገሮች አውቶሜት ካለመሆናቸው የተነሳ ነው እና አርቲፊሻል ኢንተለጀንስ ደግሞ እንደዚህ አይነት ነገሮችን ሶልቭ ለማድረግ ስለሚጠቅመን በዛ መሰረት ኢትዮጵያ ውስጥ ያሉ ችግሮችን በአርቲፊሻል ኢንተለጀንስም ሆነ በተለያዩ የቴክኖሎጂ ሜቶዶች ሶልቭ ለማድረግ እንሞክራለን ብዬ አስባለሁ።
ናትናኤል እዚህ ደረጃ እንዲደርስ ለረዱትም ምስጋና አለው።
ቲም በጣም እንግዲህ ኢትዮጵያ ውስጥ በጣም የተንቀሳቀሰ ያለ ፕሮጀክት ነው። በጣም ሊስፋፋና ላይክ መንግስትም ሆነ ሁሉም ባለድርሻ አካላት በደንብ ቢያዩትና በደንብ ቢሰሩበት ፕሮዳክቲቭ የሚያደርግ ፕሮጀክት ነው ብዬ ነው የማስበው። እኔም ፐርሰናሊ እንድለወጥ እንደዚህ ደረጃ ላይ እንድደርስ ዋናው ቤዚክ እንትን የሰጠኝ እሱ ትምህርት ቤቱ ስለሆነ በዚህ አጋጣሚ ማመስገን ፈልጋለሁ። እዚህም ከደረስኩ በኋላ የሚያስፈልገኝ ድጋፍ ያደረጉልኝ ስለሆነ እዚህም እንድደርስ ፋይናንሻሊም በሞራልም በሁሉም ነገር ሰፖርት ያደርጉኝ ስለነበረ በፊት ያስተማሩኝ የቲም መምሮችንም ሁሉንም ማመስገን ፈልጋለሁኝ። ሌላ ማመስገን ፈልገው እዚህ ያሉ የኢትዮጵያ ኮሚኒቲዎች አሁንም ድረስ እያገዙኝ ነው። ሳን ፍራንሲስኮ ነዋሪዎች አሉ። እንዲሁም እናንተንም ማመስገን ፈልጋለሁ እዚህ ፕሮግራም ላይ እንድቀርብና ሀሳቤ እንዲሰጥ ስላገዛችሁኝ ሁላችሁንም ማመስገን ፈልጋለሁኝ።
ኢትዮጵያ ውስጥ ተማሪዎች ለሳይንስና ቴክኖሎጂ ትምህርቶች የበለጠ ፍቅር እንዲኖራቸው በክፍል ውስጥ የሚማሩት ትምህርት በአካባቢያቸው ከሚያዩት ሁኔታ ጋር የተዛመደ በተግባር የታገዘና ፈጠራን በሚያበረታታ መልኩ ከተደረገ ወጣቱ ትውልድ ልክ እንደ ናትናኤል የሰውን ልጆች ህይወት የሚያቀሉ የፈጠራ ስራዎች ላይ መሰማራት ይችላል። ከአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን። አድማጮች አሁን በተከታታይ ዘገባዎቻችን የኮቪድ-19 ሁኔታን የሚዳስሱ ዘገባዎች አስተናግተናል። ዩናይትድ ስቴትስ ውስጥ በኮቪድ-19 በየቀኑ የሚመዘገበው የአዲስ የኮሮና ቫይረስ ተጋላጮች ቁጥር ቀንሷል። በሌላ በኩል አሰሪዎች ለሰራተኞቻቸው ክትባቱን መከተብ ግዴታ እያደረጉ መሆኑን አንዳንድ ሰራተኞችን እንዲከተቡ እየገፋፋ ሲሆን አልከተብም የሚል አቋም ያዙ ሰራተኞች መኖራቸውን ጠቅሳ የቪኦኤ ሚሼል ኩዊን ከሳን ፍራንሲስኮ ያጠናቀረችው ዘገባ አለ። ቆንጅታየ ታቀርባለች።
በዩናይትድ ስቴትስ ከጠቅላላው ህዝብ 76% ቢያንስ የመጀመሪያውን ክትባት ተከትቧል። ይህ ለረጅም ጊዜ ሲጠበቅ የቆየ ጉዳይ ነው። አሰሪዎች ሰራተኞቻቸው ክትባቱን እንዲከተቡ አለዚያም ስራቸውን ማጣት እንደሚከተል ያስቀመጡት ቀነ ገደብም በፍጥነት እየደረሰ ነው። አንዳንድ ሰራተኞች በዚህ ጉዳይ ተቃውሞ አንስተዋል። ካሊፎርኒያ ሎስ አንጀለስ ወረዳ ህግ አስከባሪ ሸሪፉ አሌክስ ቪላኑዌቫ የወረዳው አስተዳደር ያወጣውን የክትባት ትዕዛዝ 18,000 ሰራተኞቼ ላይ ስራ ላይ አላውለውም ብለዋል። እንዲህ ሲሉ ያስረዳሉ።
There are entire groups of employees and are willing to be fired and laid off rather than get vaccinated. So
ስራ ልባረር ወይም ልቀነስ እንጂ አልከተብም የሚሉ ብዙ ሰራተኞች አሉ። ክትባት መከተብን ግዴታ በማድረግ 5 ወይም 10% ሰራተኛዬን በአንድ ለሊት ለማጣት አልፈልግም።
በአሁኑ ወቅት ዩናይትድ ስቴትስ ውስጥ በየለቱ የሚመዘገበው አዲስ የኮሮና ቫይረስ ተጋላጭ ቁጥር ወደ 95,000 ገደማ አሽቆልቁሏል። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አሃዝ መሰረት ባለፈው መስከረም ወር ስርጭቱ እጅግ አሻቅቦ በነበረበት ጊዜ በቀን 172,000 ለቫይረሱ የተጋለጡ ሰዎች ይመዘገቡ ነበር። የሀገሪቱ ዋናው የተላላፊ በሽታዎች ጉዳይ ባለስልጣኑ ዶክተር አንቶኒ ፋውቺ ሁለት ስቴት ኦፍ ዘ ዩኒየን በተባለው የሲኤንኤን ቴሌቪዥን ሳምንታዊ ፕሮግራም ላይ ቀርበው ነበር። የወረርሽኙ ሁኔታ አሁን እያሳየ ያለው አቅጣጫ ተስፋ የሚሰጥ ነው ብለዋል። ነገር ግን ከወዲሁ ቸኩሎ ያፍና አፍንጫ መሸፈኛ ጭንብል መጠቀም የመሳሰሉትን ቫይረሱን መከላከያ እርምጃዎች መተው አይገባም ሲሉ አስገንዝበዋል።
I'd like to see it well below 10,000 and even much lower than that.
ከ10,000 በታች በጣም በታች ወርዶ ማየት ነው የምፈልገው። አሁንም 95,000 ላይ ነን። እናም አሁንም ቢሆን ቫይረሱ በተለያዩ ማህበረሰቦች ውስጥ በከፍተኛ ፍጥነት መዛመቱን እንደቀጠለ ነው።
ይበዚ እንዳለ የመድኃኒት አምራቹ ኩባንያ ፋይዘር የኮቪድ-19 ክትባቱ ከ5 ዓመት እስከ 11 ዓመት እድሜ ውስጥ ላሉ ልጆች እንዲሰጥ ባቀረበው ያጣዳፊ ጊዜ ፈቃድ ማመልከቻ ዙሪያ የሀገሪቱ የጤና ባለስልጣናት በቅርቡ ተሰባስበው ይነጋገሩበታል። ፋይዘር ክትባቱ አዋቂ ሰው ከሚከተበው 1/3 ተመጥኖ ለልጆች እንዲሰጥ ነው ሐሳብ ያቀረበው። የቀድሞ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA ዋና አስተዳዳሪ የነበሩት ዶክተር ስካት ጋትሊፕ የፋይዘር ኩባንያ ቦርድ አባል ናቸው። ለተማሪዎች ክትባቱን መከተብ ግዴታ የማድረጉ ነገር ብዙ ዓመታት መውሰዱ አይቀርም ብለዋል።
12 to 17 could be a couple of years away perhaps.
ከ12 እስከ 17 ዓመት ላሉት 2 ዓመት ያህል ምናልባትም ከዚያ በላይ ሊወስድ ይችላል ይሆናል። ከ5 እስከ 11 ዓመት ላሉት ደግሞ ከዚያም ረዘም ያለ ጊዜ ይወስድ ይሆናል።
ይበዚህ እንዳለ በሀገሪቱ ዙሪያ የኮሮና ቫይረስ መመርመሪያ እጥረት ተፈጥሯል የሚሉ ሪፖርቶች እየተሰሙ ነው። የፕሬዝዳንት ባይደን አስተዳደር ቤት ውስጥ በፍጥነት መመርመሪያዎችን እስከመጪው ታህሳስ በሚኖረው ጊዜ ውስጥ በየወሩ 200 ሚሊዮን መመርመሪያዎች እንደሚቀርቡ ዋይት ሃውስ አስታውቋል።
ተከታዩ ዘገባችንም ከዚሁ ከኮሮና ቫይረስ ወረርሽኝና ከአእምሮ ጤና ጋር የተያያዘ ነው። የኮሮና ቫይረስ ወረርሽኝ በብዙ ሰዎች የአእምሮ ጤና ላይ ተጽዕኖ ያደረሰ ቢሆንም በተለይ እንደ ስደተኞች ባሉ በቀላሉ ለጉዳት የተጋለጡ የህብረተሰብ ክፍሎችን የበለጠ ለችግር እየዳረገ ነው። በኬንያ የከተማ ስደተኞች መጠለያ ጣቢያም የእርዳታ ተቋማት ሰዎች እያጋጠማቸው ያለውን የጭንቀትና የመረበሽ ችግር መቋቋም እንዲችሉ ለመርዳት ጥረት ያደረጉ ነው። በዓለም አቀፍ ደረጃ የሚከበረውን የአእምሮ ጤና ቀንን በማስመልከት ብሬንዳ ሙሊኛ ከናይሮቢ የደረሰችን ዘገባ አለ። ስመኝሽ ቆየ ታቀርባለች።
በከተማ ወጣ ካሉት አካባቢዎች ባንዱ ሴት ስደተኞች ተሰብስበው ከአእምሮ ጤና ጋር የተያያዙ ችግሮችን እንዴት መለየትና መርዳት እንደሚችሉ ዕለታዊ ስልጠና እየወሰዱ ነው። ስልጠናው ዓለም አቀፉ የኮቪድ-19 ወረርሽኝ በአእምሮ ጤና ላይ እያደረሰ ያለውን ተጨማሪ ጫና መቋቋም በሚቻልበት መንገድ ላይ ያተኮረ ነው። አብዛኛውን ጊዜ ሀገራቸውን ጥለው በመሰደዳቸው የሚያጋጥሟቸው አስተቃቂ ሁኔታዎች ጫና የሚሆንባቸው ስደተኞች አሁን ደግሞ ወረርሽኙ በገቢ ምንጫቸውና በአናኗሯቸው ላይ እያደረሰ ያለውን ተጽዕኖ መቋቋም አለባቸው። የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ ኢጁን ቢዩን ተቋማቸው ይህን ችግር በመፍታት ስራ እንደተጠመደ ያስረዳሉ።
So we witnessed that the counseling per month has significantly increased during the COVID-19 pandemic so that we
በየወሩ ይሰጥ የነበረው የማማከር አገልግሎት በኮቪድ-19 ወረርሽኝ ምክንያት በከፍተኛ ሁኔታ ቀንሷል። ስለዚህ እነዚህን ችግሮች ባገናዘበ ሁኔታ የቤት ጉብኝት ወይም የስልክ የማማከር አገልግሎት የሚሰጡ ተጨማሪ የአእምሮ ሐኪሞችንና አማካሪዎችን ለማምጣት የሚያስችለንን እርዳታዎች እያደረግን ነው። ይሄ ስደተኞቹ የተሻለ የአእምሮ ጤና አገልግሎት ማግኘት እንዲችሉና ያጋጠሟቸውን የጤና ችግሮች ማሸነፍ እንዲችሉ ይረዳቸዋል።
የአእምሮ ጤና ሐኪም የሆኑት አልቤርቶ ቹሞ ከስደተኛ ሴቶችና ህፃናት ጋር የሚሰሩ ሲሆን ወረርሽኙ ቀድሞ የነበሩ የአእምሮ ጤና ችግሮች እንዲያገረሹ ከማድረጉ በተጨማሪ አዳዲስ የጤና ስጋቶችንም እያስከተለ መሆኑን ይገልጻሉ።
Some of them have family, they have children. They are withdrawing from family members.
አንዳንዶቹ ቤተሰብ አላቸው፣ ልጆች አላቸው፣ ግን ከቤተሰባቸው አባላት ራሳቸውን ያገላሉ። አንዳንዴ እንደውም መኖራቸው ትርጉም እንደሌለውና ተስፋ እንደሌላቸው ይናገራሉ።
የ60 አመቷ ስፔራንዛ ሙካዋቺና ከሩዋንዳ ተሰደው ላለፉት 20 አመታት በኬንያ የኖሩ አዛውንት ናቸው። ልብስ በመሸጥ የሚተዳደሩ ሲሆን ወደ 40 እንደሚጠጉት ሌሎች ስደተኛ ሴቶች እሳቸውም ኮቪድ-19 በአእምሮ ጤናና በኢኮኖሚ ላይ ያደረሰው ተጽዕኖ ተጠቂ ናቸው። በተለይ ያለፉት 16 ወራት ያስከተለባቸው ጭንቀትና በህይወታቸው ግራ መጋባት በኬንያ በስደት ካሳለፉት ህይወት ሁሉ የከፋ እንደሆነ ይገልጻሉ።
አታውቁና ከተናፍካ ወጆ ያማዋሶ ነሽኮና ወጎንታ
በከፍተኛ ጭንቀትና ውጥረት ምክንያት ያላሰብነው ህመም ውስጥ እንወድቃለን። እኔ በጣም ከመጨነቄ ብዛት የተነሳ የደም ብዛት ያዘኝ።
እንደ ስፔራንዛ ያሉ ሰዎች የአእምሮ ጤና ያደረሰባቸውን ጫና እንዲቋቋሙ የእርዳታ ድርጅቶች ድጋፍ እያደረጉ ሲሆን ከነዚህ አንዱ ፌፍሺ ኬንያ የተሰኘው ድርጅት ነው። በተለይ የድርጅቱን እርዳታ የሚፈልጉ በኬንያ ከተማ የሚኖሩ ስደተኞች ቁጥር ከፍተኛ መሆኑን የሚናገሩት የድርጅቱ ፕሮግራም ኃላፊ ሚልድሬድ ኬሙንቶ ድርጅታቸው በወረርሽኙ ምክንያት የሚሰጠውን ድጋፍ እንዳሻሻለ ይገልጻሉ።
Due to COVID, we are doing it on WhatsApp, where one who has a smartphone can access it.
ማንኛውም ዘመናዊ የስልክ ቀፎ ያለው ሰው አገልግሎታችንን ማግኘት እንዲችል በዋትስአፕ ላይ ቢያንስ በወር አንድ ጊዜ ለአባላቶቻችን ፕሮግራሞችን እናዘጋጃለን። ይሄ ሴቶች በተለያዩ ጉዳዮች ምክንያት የሚደርስባቸውን ጭንቀት ማቃለል የሚችሉበት መንገድ ነው።
እርዳታ ለሚፈልጉ ስደተኞች በኢንተርኔት አማካኝነት የሚካሄድ የገጽ ለገጽ አገልግሎት መስጠትን የሚያካትተው ይሄ አካሄድ በሰሜን ኬንያ የሚገኙ የስደተኞች መጠለያ ጣቢያዎች ውስጥ ለውጥ እያመጣ እንደሆነ የተባበሩት መንግስታት የስደተኞች መርጃ ድርጅት አስታውቋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። ሰላም በደና